the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ዩናይትድ ስቴትስ ወደ ኢትዮጵያ ለመጓዝ ላሰቡ አሜሪካውያን ዜጎቿ ቀደም ሲል አውጥታው የነበረውን የጉዞ ማስጠንቀቂያ አራዝማለች።
ከዚህ በፊት የነበረው የሰላም ጸጥታ ችግር አሁን በጥሩ ሁኔታ እንደተሻሻለ ያው መሬት ላይ ያለው እውነታ የሚያሳይ ነው። ስለዚህ የአሜሪካ መንግስት እሱ መሰረት አድርጎ ነው ማለት ያስቸግራል ማለት ነው። ባጭሩ
ይህንን የጉዞ ማስጠንቀቂያ ማራዘሚያ አስመልክቶ የኢትዮጵያ መንግስት ቃል አቀባይ ነገሪ ሌንጮ ከሰጡት ምላሽ የተቀነጨበ ነው የሰማችሁት። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ህዳር 28 2009 ዓ ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆቻችሁ ሰለሞን ክፍሌና
ጤና ይስጥልኝ፣ እኔም ሰሎሞን አባተ ነን።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ዩናይትድ ስቴትስ ወደ ኢትዮጵያ ለመጓዝ ላሰቡ አሜሪካውያን ዜጎቿ ቀደም ሲል አውጥታው የነበረውን የጉዞ ማስጠንቀቂያ አራዝማለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ጥቅምት 11 2009 ዓ ም የወጣውን የሚተካ የጉዞ ማስጠንቀቂያ እንደሆነ ገልጾ ትናንት ባወጣው አዲስ የጉዞ ማስጠንቀቂያ በኢትዮጵያ በህዳር 2008 ዓ ም የተቀሰቀሰው ጸረ መንግሥት አመፅና አመፁን ተከትሎ የተፈጠረው የጸጥታው ሁኔታ ወዴት እንደሚያመራ መተንበይ አስቸጋሪ መሆኑን ጠቁሞ የአሜሪካ ኤምባሲ አገልግሎት በሚሰጥባቸው የተለያዩ አካባቢዎች ያለምንም ማስጠንቀቂያ የስልክና የኢንተርኔት አገልግሎት ሊቋረጥ እንደሚችል አመልክቷል። በዚህም ምክንያት ቀደም ሲል ወጥቶ የነበረው የጉዞ ማስጠንቀቂያ እንደሚቀጥል አስታውቋል። የኢንተርኔትና የሞባይል ስልክ አገልግሎቶች በመላ ሀገሪቱ በየወቅቱ ያለማስጠንቀቂያ ስለሚቋረጡና ሙሉ በሙሉም ስለሚዘጉ ሁኔታው አዲስ አበባ የሚገኘው የአሜሪካ ኤምባሲ ኢትዮጵያ ውስጥ ያሉ ዜጎቹን የመርዳት አቅሙን እንደሚያደናቅፍ የውጭ ጉዳይ መስሪያ ቤቱ ማስታወቂያ አብራርቷል። የዩናይትድ ስቴትስ ዜጎች አማራጭ የግንኙነት ዘዴዎች እንዲኖሯቸውና ኢትዮጵያ ውስጥ ሲኖሩ እንዲህ አይነቱ ችግር ሊያጋጥም የሚችል መሆኑን ቤተሰቦቻቸውና ጓደኞቻቸውን እንዲያሳውቁ ማስታወቂያውን መክሯል። መንግስቱ ሰላማዊ ሰልፎችን ለመበተን ሰዎች ላይ በቀጥታ ሊተኩስ እንደሚችል፣ ሰላማዊ ሊሆኑ ለታሰቡና ለሚጠሩ ሰልፎች የኃይል ምላሽ እንደሚሰጥና ሰልፎቹ ያለማስጠንቀቂያ ወደ ሁከትነት ሊለወጡ እንደሚችሉ ዜጎቹ ማስታወስ እንደሚኖርባቸው የጠቆመው ይህ መልእክት የዩናይትድ ስቴትስ ዜጎች የደህንነት ሁኔታዎቻቸውን እየተከታተሉ አስፈላጊ ከሆነም ፈጥነው ከሀገር መውጣት የሚያስችላቸውን የአደጋ ጊዜ እቅዶች እንዲያዘጋጁ መክሯል። የኢትዮጵያ መንግስት ቃል አቀባይ ዶክተር ነገሪ ሌንጮ ለቪኦኤ በሰጡት ምላሽ መሬት ላይ ያለው ሁኔታ ተሻሽሏል፣ የአሜሪካ መንግስት ያወጣው ማስታወቂያ ግን የራሱ አቋም በመሆኑ ለአሜሪካ መንግስት እንተወዋለን ብለዋል። በተያያዘ ዜና የእንግሊዝ የውጭ ጉዳይ ጽህፈት ቤትም በኢትዮጵያ የተለያዩ አካባቢዎች ዜጎች ጉዞ እንዳይፈጽሙ ማስጠንቀቂያ አስተላልፏል። የአማራና ኦሮሚያ ክልሎችን በሚመለከት በመላው የአማራና የኦሮሚያ ክልሎች ሳይሆን በተለይ በሰሜን ጎንደር ጸገዴ ወረዳን፣ ምዕራብ አርማጭሆን፣ ታችኛው አርማጭሆን ለይቶ የጠቀሰ ሲሆን የጉዞ ማስጠንቀቂያውን ያስተላለፈው የእንግሊዝ የውጭ ጉዳይ ጽህፈት ቤት ኢትዮጵያ ከኤርትራ፣ ከሱዳን፣ ከደቡብ ሱዳንና ከኬንያ ጋር በምትዋሰንባቸው የድንበር አካባቢዎች በ10 ኪሎ ሜትር እንዲሁም ከሶማሊያ ድንበር በ100 ኪሎ ሜትር እንዲርቁ፣ ወደ ጅቡቲ በሚወስዱ መንገዶች ላይ ጉዞ እንዳያደርጉ አስጠንቅቋል። የአሜሪካና የእንግሊዝ መንግስታት ለዜጎቻቸው ያወጧቸውን የኢትዮጵያ የጉዞ ማስጠንቀቂያና የኢትዮጵያ መንግስት የሰጠውን ምላሽ ያካተተ ሙሉ ዘገባ ከዜናው ቀጥሎ በአብይ ርዕሳችን ይቀርባል።
ከኦሮሞ ፌዴራሊስት ኮንግሬስ መሪ ከዶክተር መረራ ጉዲና ጋር ባለፈው ሳምንት በፖሊስ ቁጥጥር ስር ውለው የነበሩ ወጣቶች ትላንት ማምሻውን መለቀቃቸው ተነግሯል። ዶክተር መረራን ለማነጋገር ዛሬ በማዕከላዊ ወንጀል ምርመራ የተገኙ ጠበቆቻቸው ምርመራ ላይ ናቸው ተብለው ሊያገኟቸው እንዳልቻሉ አስታውቀዋል። መለስካቸው አማሃ ተጨማሪ አለው።
ህዳር 21 ቀን 2009 ዓ.ም ከእኩለ ሌሊት በኋላ በፖሊስ ቁጥጥር ስር ከዋሉት የኦሮሞ ፌዴራላዊ ኮንግሬስ መሪ ዶክተር መረራ ጉዲና ጋር አብረው የተያዙት ታዬ ነገራና ኩመራ ደለሳ የተባሉ ሁለት ወጣቶች ትናንት ከምሽቱ 11 ሰዓት አካባቢ መለቀቃቸው ተሰማ። የኦፌኮ ሥራ አስፈጻሚ አባላትና በመኖሪያ ቤታቸው አካባቢ ያሉ እማኞች እንደገለጹት ወጣቶቹ ለምን እንደተያዙም ሆነ ያፈታታቸውም ሁኔታ ምክንያቱን በግልጽ አያውቁትም። በተያያዥ ዜና ዛሬ ከቀትር በኋላ በተለምዶ ማዕከላዊ ተብሎ በሚጠራው የፌዴራል ወንጀል ምርመራ ማዕከል የዶክተር መረራ ጉዲና ጠበቆች አቶ ወንድሙ ኢብሳና ዶክተር ያዕቆብ ኃይለማርያም ሊያናግሯቸው ተገኝተው እንደነበረ ለቪኦኤ ገልጸዋል። ይሁንና በወቅቱ ዶክተር መረራ ጉዲና በምርመራ ላይ እንደሚገኙ ተገልጾላቸው አርብ ህዳር 30 ቀን 2009 ዓ.ም ቢመጡ ሊያገኟቸው እንደሚችሉ እንደተነገራቸው አስረድተዋል። ዶክተር መረራ ጉዲና ካለፈው ረቡዕ ጀምሮ የአስቸኳይ ጊዜ አዋጁን አንቀጽ 2 ጥሰዋል ተብለው በቁጥጥር ስር መዋላቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ወደ ዜናው እናልፋለን። የሶማሊያ ኃይሎች ቃንዳላ ከተማን ከታጣቂዎች ነጥቀው መቆጣጠራቸውን አስታወቁ። ቀይ ባህር ዳርቻ ላይ የምትገኘው ቃንዳላ የእስላማዊ መንግስት ቡድን ግብረ አበር በሆኑ ታጣቂዎች እጅ ውስጥ የቆየች የመጨረሻዋ ከተማ እንደነበረች የተዘገበ ሲሆን የፑንትላንድ ወታደሮች የያዟት በሀገሬው ሰዓት ዛሬ ከረፋዱ 4 ሰዓት ላይ መሆኑ ተገልጿል። ወታደሮቹ በታጣቂዎቹ ላይ ጥቃቱን የሰነዘሩት ከምድርና ከባህር እንደነበር እዚያው የምትገኘው የአሜሪካ ድምፅ ሶማልኛ አገልግሎት ሪፖርተር ጃማ ያሲን ዘግባለች። ከጎሳ ታጣቂዎች፣ ከፖሊስና ከፑንትላንድ ክልል መንግስት ወታደሮች የተውጣጣው ኃይል ለ11 ቀናት ከዘለቀ ጉዞ በኋላ ቃንዳላ ሲደርስ የገጠመው ውጊያ እንዳልነበረ ጃማ አክላ ዘግባለች።
የምዕራብ አፍሪካዊቱ ጋና ዜጎች አዲስ ፕሬዚደንት ለመምረጥ ዛሬ በድምፅ መስጫ ጣቢያዎች ተገኝተዋል። የወቅቱ ፕሬዚደንት ጆን ማሃማ ለሁለተኛ የሥልጣን ዘመን ለመመረጥ እየተፎካከሩ ሲሆን ተቀናቃኛቸው የዛሬ 4 ዓመት የተሸነፉት የዋናው ተቃዋሚ ፓርቲ መሪ አኩፎ አዶ ናቸው። የቀድሞው የውጭ ጉዳይ ሚኒስትር አኩፎ አዶ የምረጡኝ ዘመቻ መፈክር የወቅቱን የወደቀ የሀገሪቱን ምጣኔ ሀብት አነሳለሁ የሚል ሲሆን ለክስረቱ ምክንያቶች ፕሬዚደንት ማሃማና ገዢው ብሔራዊ ኮንግረስ ፓርቲያቸው ናቸው ሲሉ ከሰዋል። ጋና የነዳጅ ዘይት፣ ወርቅና ኮኮ ላኪ ሀገር ስትሆን ሆኖም የነዳጅ ዘይት ዋጋ በመውረዱ ምክንያት በማሃማ የመጀመሪያ ዙር አስተዳደር ወቅት ግሽበቱን ማባባሱ ይነገራል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የሥልጣን ዘመናቸውን የመጨረሻ የብሔራዊ ደህንነት ንግግር ትናንት አድርገዋል። ፕሬዚደንቱ በዚሁ ፍሎሪዳ ግዛት ታምፓ በሚገኘው ማክዲል አየር ኃይል መደብ ላይ ተገኝተው ባደረጉት በዚህ አብይ ንግግራቸው እርሳቸው የተከተሉት የብሔራዊ ደህንነት ፖሊሲ የፊታችን ጥር አጋማሽ ላይ ለሚረከበው አዲሱ የትራምፕ አስተዳደር መንደርደሪያ መርህ ሊሆን እንደሚችል አስታውቀዋል። የሀገር ውስጥ ደህንነት አያያዛቸውንና ፖሊሲዎቻቸውን ለወታደሮቻቸው ባደረጉት ንግግር የተከላከሉት ፕሬዚደንት ኦባማ ባለፉት 8 ዓመታት ውስጥ በማንኛውም የውጭ ኃይል የተቀነባበረ የሽብር ጥቃት ዩናይትድ ስቴትስ ምድር ላይ አለመፈጸሙን አስታውሰው ሳይሞከር ወይም ሳይታሰብ ቀርቶ ሳይሆን የእናንተ ሥራ ውጤት ነው ብለዋቸዋል ወታደሮቹን። በሁለት የሥልጣን ዘመናቸው ማብቂያ ላይ በሽብር ፈጠራ ላይ ያደረጉትን ጦርነት ፕሬዚደንት ኦባማ ሲያስታውሱ የአልቃይዳው መሪ ኦሳማ ቢንላደን ተገድሏል፣ እኔ ሥራ ስጀምር አፍጋኒስታንና ኢራቅ ውስጥ የነበረው የወታደሮቻችን ቁጥር ከ180,000 ወደ 15,000 ወርዷል አሁን ብለዋል። በመጽሔት ዝርዝር ዘገባ ይኖረናል።
በሌላ በኩል ደግሞ የአሜሪካ ወታደሮች መግባት ወደ ሌለብን አካባቢዎች እየገቡ ሊዋጉ አይገባም ሲሉ ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት አንስተው ሲሟገቱበት የነበረውን ጣልቃ ያለ መግባት ፖሊሲያቸውን አጠናክረው ተናግረዋል። ተመራጩ ፕሬዚደንት አመሰግናለሁ ሲሉ ለጠሯቸው ሰሜን ካሮላይና ግዛት ደጋፊዎቻቸው ፋይትቪል ከተማ ላይ ትናንት ባደረጉት ንግግር ይልቅ እኔ የማተኩረው እስላማዊ መንግሥት ቡድንን ጨምሮ ሽብር ፈጣሪዎችን ድል መንሳት ላይ ነው ብለዋል።
ወታደራዊ ኃይላችንን የምንጠቀመው የዩናይትድ ስቴትስን ብሔራዊ ደህንነት ጥቅሞች ለማስጠበቅ አስፈላጊ ሲሆን ብቻ ይሆናል። መዋጋት በሌለብን ቦታዎች ሁሉ እየገባን የተዳከመ ጦር እንዲኖረን አንፈልግም። ከእንግዲህ መርሃችን አሜሪካን ማስቀደም ነው። አሜሪካ ትቅደም። ምን እንደሆኑ የማናውቃቸውንና ጣልቃ ልንገባባቸው የማይገባንን ሌሎች መንግስታት በመጣል ዘመቻዎች ላይ መሰማራታችንን እናቆማለን ብለዋል ትራምፕ።
ዩናይትድ ስቴትስ አውዳሚ የሆነ የጣልቃ ገብነትና የቀውስ ሲሉ የጠሩትን የጣልቃ ገብነት አዙሪት ማቆም አለባት ብለዋል ተመራጩ ፕሬዚደንት ትራምፕ። የዩናይትድ ስቴትስን ጦር አጠናክረው ለመገንባት ቃል የገቡት ትራምፕ ይህ የሚሆነው ግን ለወረራ ሳይሆን ጥንካሬን ለማረጋገጥ እንደሆነ ተናግረዋል። ትራምፕ አክለውም የነበሩ ወዳጅነቶቻችንን እናጠናክራለን፣ አዳዲስ ወዳጆችንም እንፈልጋለን ሲሉ ቀደም ሲል የሰሜን አትላንቲክ የጦር ትብብር ድርጅት ላይ ጥለውት የነበረውን ጥርጣሬ አለዝበዋል።
የዜናው ሰዓት አበቃ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። ክብራትና ክብራን ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ በ13615 በ13775 እና በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ህዳር 28 2009 ዓ.ም ምሽት ፕሮግራም ነው።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ
ዩናይትድ ስቴትስ ወደ ኢትዮጵያ ለመጓዝ ላሰቡ አሜሪካውያን ቀደም ሲል አውጥታው የነበረውን የጉዞ ማስጠንቀቂያ አራዝማለች። የኢትዮጵያ መንግሥት ቃል አቀባይ ዶክተር ነገሪ ሌንጮ ለቪኦኤ በሰጡት ምላሽ መሬት ላይ ያለው ሁኔታ ተሻሽሏል፣ የአሜሪካ መንግሥት ያወጣው ማስታወቂያ ግን የራሱ አቋም በመሆኑ ለአሜሪካ መንግሥት እንተወዋለን ብለዋል። በተያያዘ ዜና ደግሞ የእንግሊዝ የውጭ ጉዳይ ጽሕፈት ቤት በተለያዩ የኢትዮጵያ አካባቢዎች ዜጎቹ ጉዞዎችን እንዳይፈጽሙ ማስጠንቀቂያ አስተላልፏል። ዝርዝሩን ጽዮን ግርማ ይዛለች።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ጥቅምት 11 የወጣውን የሚተካ የጉዞ ማስጠንቀቂያ እንደሆነ በመግለጽ ባወጣው አዲስ የጉዞ ማስጠንቀቂያ በኢትዮጵያ በህዳር ወር 2008 ዓ.ም የተቀሰቀሰው ጸረ መንግስት አመጽና አመጹን ተከትሎ የተፈጠረው የጸጥታ ሁኔታ ወዴት እንደሚያመራ መተንበይ አስቸጋሪ በመሆኑ በተጨማሪም የአሜሪካ ኤምባሲ አገልግሎት በሚሰጥባቸው የተለያዩ አካባቢዎች ያለምንም ቅድመ ማስጠንቀቂያ የስልክና የኢንተርኔት አገልግሎት ሊቋረጥ ስለሚችል ቀደም ሲል የተሰጠው የጉዞ ማስጠንቀቂያ እንደሚቀጥል አሳስቧል። የውጭ ጉዳይ መስሪያ ቤቱ በዚሁ መግለጫው አያይዞ እንዳወጣው የኢትዮጵያ መንግስት ከጥቅምት 28 2009 ዓ.ም ጀምሮ ተግባራዊ የሆነውን የአስቸኳይ ጊዜ አዋጅ ደንግጓል። ጥቅምት 4 በወጣው መመሪያም ግለሰቦች መገናኛ ብዙሃን ሲከታተሉ፣ በስብሰባዎች ላይ ሲካፈሉ፣ ከባዕዳን መንግስታት ወይም ድርጅቶች ጋር ሲገናኙ እንዲሁም የሰዓት እላፊ ገደቡን ጥሰው ቢገኙ ያለ ፍርድ ቤት ማዘዣ ተይዘው ሊታሰሩ እንደሚችሉ ያብራራል። መመሪያው በተጨማሪም የኢትዮጵያ መንግስት የዩናይትድ ስቴትስን ዜጎች ሲያስር መታሰራቸውን ለአሜሪካ ኤምባሲ ተከታታይነት ባለው ሁኔታ እንደማያሳውቅ ጠቁሟል። የኢንተርኔትና የሞባይል ስልክ አገልግሎቶች በመላ ሀገሪቱ ያለማስጠንቀቂያም በየወቅቱ ስለሚቋረጡና ሙሉ በሙሉም ስለሚዘጉ ሁኔታው አዲስ አበባ የሚገኘው የአሜሪካ ኤምባሲ ኢትዮጵያ ውስጥ ያሉ ዜጎቹን የመርዳት አቅሙን እንደሚያደናቅፍ የውጭ ጉዳይ መስሪያ ቤቱ ማስታወቂያ አብራርቷል። የዩናይትድ ስቴትስ ዜጎች አማራጭ የግንኙነት ዘዴዎች እንዲኖራቸውና ኢትዮጵያ ውስጥ ሲኖሩ እንዲህ አይነቱ ችግር ሊያጋጥም የሚችል መሆኑን ቤተሰቦቻቸውና ጓደኞቻቸውን እንዲያሳውቁ ማስታወቂያው መክሯል። ዜጎቹ ከሰላማዊ ሰልፎችና ሰዎች በብዛት ከሚሰበሰቡባቸው አካባቢዎች እንዲርቁ፣ የሚገኙባቸውን ስፍራዎች ያለማቋረጥ እንዲያጤኑ፣ የግላቸው ደህንነት ያለበት ሁኔታንም በአንክሮ እንዲገመግሙ የውጭ ጉዳይ መስሪያ ቤቱ በዚሁ የጉዞ ማስጠንቀቂያው ማራዘሚያ ማስታወቂያ ላይ አሳስቧል። መንግስቱ ሰላማዊ ሰልፎችን ለመበተን ሰዎች ላይ በቀጥታ ሊተኩስ እንደሚችል፣ ሰላማዊ ሊሆኑ ለታሰቡና ለሚጠሩ ሰልፎች የኃይል ምላሽ እንደሚሰጥና ሰልፎቹ ያለ ማስጠንቀቂያ ወደ ሁከትነት ሊለወጡ እንደሚችሉ ዜጎቹ ማስታወስ እንደሚኖርባቸው የጠቆመው ይህ መልእክት የዩናይትድ ስቴትስ ዜጎች የደህንነት ሁኔታቸውን እየተከታተሉ አስፈላጊ ከሆነም ፈጥነው ከሀገር መውጣት የሚያስችላቸውን የአደጋ ጊዜ እቅዶች እንዲያዘጋጁ መክሯል። የኢትዮጵያ መንግስት ነገሮች ወደ ነበሩበት ተመልሰዋል ሲል በቅርቡ የሰጠውን መግለጫ ጠቅሼ አሁን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ካራዘመው የጉዞ ማስጠንቀቂያ ጋር አይጋጭም ወይ ስል የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት ሚኒስትር ዶክተር ነገሪ ሌንጮን ጠይቄያቸው ነበር።
የአሜሪካ መንግስት የሚወስነው ውሳኔ ያው የአሜሪካ መንግስት ስለሆነ በአሜሪካ መንግስት ነው የምታው። ነገር ግን በመሬት ላይ ያለው ምን ይመስላል ለሚባለው ዜጎቻችን በሰፊው የኖሩት ያሉት ህይወት በግልጽ የሚታወቅ ስለሆነ ከዚህ በፊት የነበረው የሰላም ጸጥታ ችግር አሁን በጥሩ ሁኔታ እንደተሻሻለ ያው መሬት ላይ ያለው እውነታ የሚያሳይ ነው። ስለዚህ የአሜሪካ መንግስት እሱ መሰረት አድርጎ ነው ማለት ያስቸግራል ማለት ነው ባጭሩ።
የኢንተርኔትና የሞባይል ስልክ አገልግሎቶች በመላ ሀገሪቱ ያለማስጠንቀቂያ በየወቅቱ መቋረጡን በተመለከተም በማስጠንቀቂያው የተጠቀሰውን አንስቼ ጥያቄ አቅርቤላቸው ነበር ለዶክተር ነገሪ።
የኢንተርኔት አገልግሎት እንዳልተቋረጠ ሁሉም ያውቃል። ከሞባይል ዴታ ጋር የተያዘ የተወሰኑ ያው ችግሮች ነበሩ። እሱም ደግሞ ከፊት ከነበረው አሁን ያው ማሻሻል ያሳይበት ሁኔታ አለ። ይህንን ምክንያት አድርጎ ያንን የትራብል ዋርኒንግ ያራዝማሉ ማለት የሚያሳምን አይደለም ማለት ነው። እንደምታወቀው ችግር ሲያጋጥም በየትኛውም ዓለም ይሄ ለዜጎች ደህንነት ሲባል የሚወሰድ እርምጃ ነው። ኢትዮጵያ መንግስት ደግሞ እንደ የትኛውም ሀገር መንግስት ለዜጎቹ ቅድሚያ ይሰጣል እና የዜጎቹ በአጠቃላይ ደህንነት እና ሰላም ቅድሚያ የሚሰጠው ጉዳይ ነው። ስለዚህ አሁን የአሜሪካ መንግስት ይህንን አድርጓል የሚባለው እኔ ካለው ተጨባጭ ሁኔታ ጋር የሚገናኝ ነው ብዬ አላምንም ማለት ነው።
ዶክተር ነገሪ አያይዘው በጉዞ ማሳሰቢያው ላይ የሌሉ ነገሮች ተጠቅሰዋል ይላሉ።
ሰላማዊ ሰልፍም የለም። አስቸኳይ ጊዜ አዋጁ የሚደነግገው ሰላማዊ ሰልፍ በዚህ ጊዜ የሚደረግበት ሁኔታም አይኖርም። ስለዚህ ምክንያቱ እኮ የማይታይ የሌለ ነገር እንደሆነ ከዚሁ ነው ማየት የሚቻለው ማለት ነው። የአሜሪካ ዜጎችም ደግሞ የምታሰሩበት ምክንያት የለም። የእኛ ዜጎችም ያለ ምክንያት የምታሰሩበት ሁኔታ አይኖርም። ሰው በምክንያት ስታሰር ደግሞ ያው እንደ ዜጋ የሚያስፈልገው ጥበቃ ተደርጎለት በይከላ ስር ሆኖ ተጠያቂ መሆን ያለበት ሰው ይጠየቃል። ያው ተምሮ መውጣት ያለበት ደግሞ ትምህርት ተሰጥቶት ይወጣል ማለት ነው።
በሌላ በኩል በኢትዮጵያ የወጣውን የአስቸኳይ ጊዜ አዋጅ ተከትሎ ወጥቶ የነበረው የጉዞ ማስጠንቀቂያ በኢትዮጵያ መንግስት በኩል ተቀባይነት ማጣቱን ተጠይቀው የነበሩት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጆን ከርቢ ጥቅምት 17 ቀን ተከታዩን ምላሽ ሰጥተው ነበር።
Because we know people pay attention to them. We want people to pay attention.
ማስጠንቀቂያውን ዳግም መመልከት አያስፈልግም፣ አናደርግም። የጉዞ ማስጠንቀቂያ እንዲህ በቀላሉ አይደለም የምናወጣው። አሻሽለን ስናወጣ ደግሞ ሰዎች ከፍተኛ ትኩረት እንደሚያደርጉበት ስለምናውቅ በጥንቃቄ ነው የምናወጣው። ሰው ትኩረት እንዲያደርግበትም እንፈልጋለን። ይህን ሁሉ የምናደርግበት ዋናው ምክንያት አሜሪካውያን ዜጎች ወደ ተለያዩ የዓለማችን ክፍሎች ሲጓዙም ሆነ በዚያ ሲገኙ ጥንቃቄ እንዲያደርጉ በመሆኑ ኢትዮጵያ የተለየች አይደለችም።
በተያያዘ ዜናም የብሪታንያ የውጭ ጉዳይ ጽፈት ቤት በተለያዩ የኢትዮጵያ አካባቢዎች ዜጎች ጉዞ እንዳያደርጉ ማስጠንቀቂያ አስተላልፏል። በመላው የአማራና የኦሮሚያ ክልሎች ሳይሆን በተለይ በሰሜን ጎንደር ጸገዴ ወረዳ፣ ምዕራብ አርማጭሆ፣ ታችኛው አርማጭሆ የጉዞ ማስጠንቀቂያ ያስተላለፈው ጽፈት ቤቱ በድንበር አካባቢ ማለትም በኤርትራ፣ ሱዳን፣ ደቡብ ሱዳንና በኬንያ ከ10 ኪሎ ሜትር ርቀት እንዲሁም በሶማሊያ ድንበር 100 ኪሎ ሜትር ርቀትና ወደ ጅቡቲ በሚወስዱ መንገዶች ምንም አይነት ጉዞ እንዳይካሄድ አስጠንቅቋል።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
የትግራይ ምክር ቤት ባለፈው ሰኞ የካቢኔ ሹምሽር ማድረጉ ይታወሳል። ግርማይ ገብሩ በሹምሽሩ ዙሪያ የመቀሌ ነዋሪዎችን አስተያየት ጠይቆ ተከታዩን ልኮልናል።
የትግራይ ምክር ቤት ሰኞ ዕለት የካቢኔ ሹምሽርና ሹመት ማካሄዱን ሰምተህ ይሆናል። ያለን አስተያየት እንድትነግረኝ። በነገራችን ላይ ትግራይ ውስጥ በቅርቡ የሚታተም ሰርጌን የተሰኘ የግል ጋዜጣ አለ። ዋና አዘጋጁ ደስታ ገብረ መድህን፣ አስተያየትን ልቀበል።
የስራ አስፈጻሚ ወይም ካቢኔ ውስጥ ምሁራን ተካትቶበታል። ይሄ በአዎንታዊ ጎን የሚታይ ነገር ነው። ነገር ግን ህዝብ እየጠየቀ ያለው ጥያቄ በእነዚህ በምሁራን የካቢኔ አባላት ወይም ስራ አስፈጻሚዎች ብቻ ሊመጣ የሚችል ለውጥ ነው ወይ ህዝቡ እየጠየቀ ያለው ብለን ያልን እንደሆነ ግን አይደለም። ህዝቡ እየጠየቀ ያለው ከፍተኛ የፖለቲካ ቁርጠኝነትና ከፍተኛ የፖለቲካ ውሳኔ የሚያስፈልጋቸውን ለውጦች ነው። እነዚህ ለውጦች ሊደረጉ የሚችሉት ደግሞ ከፍተኛ የፓርቲ አመራሩ ላይ በሚደረግ ያመለካከትም የሰውም ያቅጣጫም ለውጥ ሊሆን ይችላል። ከፍተኛ የፖለቲካ አመራሩ ላይ በሚኖር ለውጥ ነው እነዚህን ህዝብ የሚፈልጋቸውን ለውጦች መደረግ የሚችሉት። ነገር ግን እነዚህ አሁን ስራ አስፈጻሚ ውስጥ የተካተቱት ምሁራን ይህን ለውጥ ለህዝቡ ይሰጣሉ የሚል እምነት የለኝም።
በአዲስ አበባ ዩኒቨርሲቲ የዶክትሬት ትምህርታቸውን እየተከታተሉ የሚገኙት መምህር አብርሃ ኃይለዝጊ የእርስዎ የግል አስተያየት እስኪልስማ።
ምሁራን መምጣት ጥሩ ነው፣ ግን ምሁር ስታመጣ ምሁር የእውነት የልማቱ የለውጡ ሞተር ነው ብለህ አምነህ ነው እያመጣህ ያለው ወይስ ልክ እንደ ፋሽን አሁን እየተወሰደ ያለው የጥልቀት ተሐድሶ ተብሎ የመጣው ፋሽን ምሁራን ማሳተፍ በሚል መጨረሻ ለመደምደም ነው ያመጣው? ምሁር ሲመጣ ለምሁር የሚመች የሚያሰራ ኢንቫይሮንመንት ሊያስኬድ የሚችል ኢንተርናል ኢንፍራስትራክቸር ተሰርቶ ነው ወይ የመጡ ያሉት? አለበለዚያ ምሁር ዝም ብሎ ብቻውን ስላመጣው መጨረሻ ላይ ወደቀ ለማለት ካልሆነ በስተቀር ሁኔታው ሳይቀየር ለ26 ዓመታት ይሰራበት የነበረ አካሄድ አስተሳሰብ ሳትቀይር፣ እምነቶች ሳትቀይር፣ ስርዓት ሳትቀይር፣ ተቋምና ተቋምነትን ሳትፈጥር ምሁራን በማምጣት ብቻ ለውጥ ይመጣል ብለን መጠበቅ የዋህነት ነው ብዬ ነው የማምነው።
መቀለ የሚገኘው ሀበሻ ባህላዊ የምግብ አዳራሽ አቶ ኃይለስላሴ አመሃ ያንተን አስተያየት ደግሞ ልቀበል።
በጣም ደስ ብሎኛል። በግሌም እንደ ህዝብም እንደ ወጣትም በጣም ደስ ብሎኛል። ለምን በባለሙያ እንዲመራ ማድረግ ለመንግስትም ለህዝብም በጣም የሚበጅ ነው፣ በጣም የሚጠቅም ነው ብዬ ነው የማስበውና በጣም ደስ ብሎኛል። ለወደፊቱ ትልቅ ለውጥ ነው የምጠብቀው። ለዚህ የሚመራ ደግሞ ትልቅ ባለሙያ ያስፈልጋል። መንግስት ደግሞ ባለሙያ ያስፈልጋል ብሎ እንደዚህ ማሰቡ ይሄ ትልቅ ለውጥ ነው። በጣም ደስ ብለኛል።
በማንኛውም የፌዴራል ጉዳዮች የህግ ጥበቃና አማካሪ መስጦፋ አብዱ ማህሙድ፣ እስኪ የእርሱን አስተያየት ደግሞ ልስማ።
ጥልቅ ተሐድሶ ተብሎ መንግስትም ብዙ ጥረት እንደሚያደርግ በአገር አቀፍ ደረጃ አጀንዳ ተይዞበት በዚህ መሰረት የክልሎችም ተስፋ እያደረግን እንደነበር ይታወቃል። የትግራይ ህዝብም በለውጡ ዙሪያ በተለይም የአመራር ለውጥ የሚመለከተውን እየጠበቀ እንደነበር ይታወቃል። በዚህ መሰረት የተወሰኑ ባለስልጣናት፣ የቢሮ ኃላፊዎች ለውጦች ተደርገዋል። ቢሆንም የተደረጉት ለውጦች በእኔ አስተያየት ህዝብ በቀጥታ ምሬት ያሰማባቸው ወይም በመልካም መስተዳድር ችግር አለባቸው ተብሎ የሚታሰቡትን የተደረገ አይመስለኝም። በዚህ ሁኔታ ሳየው እንደ ለውጥ ግን ያው ተቀብለን ጥሩ ነው ብለን ለወደፊትም በዚህ ለውጥ እርምጃ የለውጥ ሂደቱን መሰረት አድርገው ሌሎችም ይደረጋሉ ብለን እንገምታለን። ቢሆንም ግን በተለይ እኔ እንደ ጠበቃ የጠቅላይ ፍርድ ቤት ለውጥ አለ። ለውጥ የተደረገበት ከመቀለ ዩኒቨርሲቲ አምጥተው ለጠቅላይ ፍርድ ቤቱ ፕሬዚደንትና ምክትል ፕሬዚደንት መሾማቸው ሁላችንም ሰምተናል። ግን እንደ እኔ እምነት የተደረገው ሹመት ተገቢ ነው ብዬ አላሰብኩትም። ምክንያቱም መቀለ ዩኒቨርሲቲ ማስተማርና ወደ ጠቅላይ ፍርድ ቤት ፕሬዚደንት መሆን ሁለቱም እጅግ በጣም የተራራቁ የስራ ዘርፎች ናቸው። የጠቅላይ ፍርድ ቤት ስራ እጅግ ልምድ ይጠይቃል። በፍርድ ቤቱ ያለው ሌሎች የአሰራር ችግሮችም ይቀርፋሉ ተብሎ ለመገመት ይከብዳል። ቢሆንም ካሉት ሰራተኞች ወይም ካሉት ነባር የዳኞች በመተባበር ተጋግዘው ወደፊት ችግሮቹን ይፈታሉ ብለን እንገምታለን። በዚህ ሂደት ቢቀጥል ተስፋ አረጋለሁኝ።
እንግዲህ አስተያየት ለሰጡኝ ሁሉንም አመሰግናለሁኝ። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
ግርማይ ገብሩን እናመሰግናለን ለዘገባው። ወደ ቀጣዩ የትንታኔው ርዕስ እናልፋለን። በጋና ድምፅ ሰጪዎች ዛሬ አዲስ ፕሬዝደንትና የምክር ቤት አባላት ለመምረጥ ወጥተዋል። ለፕሬዝደንትነት የሚካሄደው ውድድር በወቅቱ ፕሬዝደንት ጆን ማሃማ እና በተቃዋሚ ፓርቲ መሪ በናና አኩፎ አዶ መካከል ሲሆን በእስካሁኑ ግምገማ ተቀራራቢ መሆናቸው ይዘገባል። ናና አኩፎ አዶ አሁን ለሶስተኛ ጊዜ መሆኑ ነው በፕሬዝደንታዊ ምርጫው ሲወዳደሩ። ፍራንቼስካ ካክራ ከስፍራው የላከችው ዘገባ ደርሶናል። ቆንጅታየ ታቀርበዋለች።
የዋና ከተማዋ የአክራ የምርጫ ሂደት መራጮች በረጃጅም ሰልፎች ለጥበቃ ቢቆዩም በሰላማዊ መንገድ ነበር የተከናወነው። አንዳንዶቹ መራጮች ማልደው ለመምረጥ ሲሉ ድምፅ መስጫ ጣቢያው ያደሩም አሉ። በአያወሶ ቀበሌ መራጭ ኢቫን ቦዋኬ ደግሞ አመሻሽተው መሄዱን የመረጡት
የመምረጥ መብቴን ለመጠቀም ነው እዚህ የተገኘሁት። ከአንድ አምስት ደቂቃ በፊት ነው የደረስኩት። ከሰዓት ለመምጣት የወሰንኩትም ሰልፉ ቀለል ስለሚል ነው።
ቻርልስ አያምበሪ ደግሞ ተሳክቶልኝ ድምጼን በመስጠቴ ደስ ብሎኛል ብለዋል።
አዎ መርጫለሁ። ኦ በጣም ጥሩ ነበር። ጠዋት የተጨናነቀ ነበር። አሁን ሰልፉ እያዘገመ ነው፣ ግን ጥሩ እየሄደ ነው። ከጠዋቱ 2 ሰዓት ነው የመጣሁት።
አያምበሪ ማንን ነው የመረጡት ሲባሉ ግን ይሄማ አይነገርም፣ የራሴ ሚስጥር ነው ብለዋል። ታዲያ ሁሉ ሰው እንደሳቸው ተደስቷል ማለትም አይደለም። ለምሳሌ ያህል እኚህ ሴት ስሞ መዝገቡ ላይ አልተገኘም ተብለው ስለመለሷቸው ከፍቷቸዋል።
ችግር ገጥሞኛል። ችግሩ ምን እንደሆነም አልተረዳሁም። ስሜን ላገኝ አልቻልኩም። በእጄ ያለው ካርድ የመረጥኩበት ነው። ነገር ግን ካርዱ የቀድሞ ነው ስላሉኝ ለማጣራት እየሞከርኩ ነው። አንድም ችግር የሆነው የስሜ አጻጻፍ ስህተት ነው ብለዋል። ይህንንም ላጣራ እየሞከርኩ ነው።
የገዢው የኤንዲሲ ፓርቲ እጩ የአሁኑ ፕሬዚደንት መሃማ በሰሜን ጋና ቦሌ በሚባለው የትውልድ ከተማቸው ድምጻቸውን ሰጥተዋል። የቻልኩትን ያህል አድርጌያለሁ በማለትም ህዝቡ እንዲመርጣቸው ተማጽኗቸውን አቅርበዋል። ተፎካካሪያቸው የዋናው ተቃዋሚ ፓርቲ የኤንፒፒ መሪው ናና አኩፎ አዶም በምስራቅ ጋና በሚገኘው የትውልድ ከተማቸው ድምጻቸውን ሰጥተዋል። ምንም እንኳን አንዳንድ አካባቢዎች የድምጽ አሰጣጡ የምርጫ ቁሳቁሶች ዘግየት ብለው በመድረሳቸው በጊዜው ባይጀመርም ሂደቱ የተሳካ እንደነበረ ነው የምርጫ አስፈጻሚ ኮሚሽኑ ያስታወቀው። የአገር ውስጥና የዓለም አቀፍ ታዛቢ ቡድኖች እንዲሁም የዩናይትድ ስቴትሱ አምባሳደር ሮበርት ጃክሰን የእስካሁኑን ሂደት ጥሩ ሲሉ አሞግሰውታል። ጋና እንደ አውሮፓውያን አቆጣጠር በ1992 ዓመተ ምህረት ህገ መንግስታዊ መድብለ ፓርቲ ስርዓትን ከመሰረተች ወዲህ ይህ 7ኛዋ አገር አቀፍ ምርጫ ነው የሚሆነው። 27 ሚሊዮን ህዝብ ያላት ጋና ብዛት ያላቸው ሰላማዊ የስልጣን ሽግግሮችን በማካሄድ የምትመሰገን ከመሆኗም በላይ ከአህጉር አፍሪካ እጅግ የተረጋጉ ሀገሮች ተርታ የተመዘገበች ነች።
ወደ ተከታዩ የመጽሔት ዘገባ እናልፋለን። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ተሰናባቹ አስተዳደራቸው ሽብርተኞችን በመዋጋት በኩል ያደረገውን አስተዋጽኦ አወድሰው ተናግረዋል። ፕሬዚደንት ኦባማ ፍሎሪዳ ታምፓ ላይ በማክዴል አየር ኃይል መደብ ትናንት ተገኝተው በስልጣን ዘመናቸው መጨረሻ ባደረጉት በዚሁ የሀገራቸውን ብሔራዊ ደህንነት የሚመለከት ንግግር ሁከተኛና ጽንፈኛውን እስላማዊ መንግሥት ቡድንን ከማዳከም በላይ ከነፍሰ ገዳዮችና ከጨካኞች ጋር የሚተካከል ተግባሩ እንዲገታ በተለይም ደግሞ የአልቃይዳው መሪ ኦሳማ ቢንላደን በመገደሉ አልቃይዳ ጥጉን እንዲይዝ የተደረገ መሆኑን አመልክተዋል። እንዲሁ ብለዋል እሳቸው። አሜሪካውያን አገራቸው ሽብርተኞችን ለማሸነፍ የተያያዘችውን ጎዳና እንዲቀጥሉም ኦባማ አሳስበዋል። አዲሱ አበበ ተጨማሪ ይዟል።
ፕሬዚዳንት ኦባማ ማክድሪል አየር ኃይል ጦር ሰፈር ባደረጉት ንግግር እንደገለጡት በመካከለኛው ምስራቅና በእስያ ያሉ ሸሪኮችን ላካተተው አዲስ ስትራቴጂ ምስጋና ይግባውና ሽብርተኛነትን በመዋጋት ረገድ አስተዳደራቸው ስኬታማ ሥራ አከናውኗል።
Instead of pushing all of the burden onto American ground troops,
ሸክሙን ሁሉ ዘመቻ ላይ ለሚገኘው እግረኛ ጦር አሳልፎ ከመስጠት ይልቅ ሽብርተኞች ባሉበት አካባቢ ሁሉ አሰሳ ከማድረግ ይልቅ የአጋሮች መረብ ልንዘረጋ ችለናል።
አልቃይዳ በተለይም መሪው ኦሳማ ቢን ላደን ከተገደለ ወዲህ በቀደመ ምስሉ ግን እርቃኑን የሚንቀሳቀስ ሆኗል ያሉት ኦባማ ራሱን እስላማዊ መንግሥት ብሎ የሚጠራው ነውጠኛ ቡድንም በተለይ ዩናይትድ ስቴትስና ሸሪኮቿ የቡድኑን የገቢ ምንጭ ካዳከሙ ጀምሮ ተሽመድምዶ ወጣቶችን የሚያማልልበት ኃይሉም ተንኮታክቶ ወድቋል ሲሉ ተናግረዋል።
We've attacked ISIL's financial lifeline, destroying hundreds of millions of dollars of oil and cash reserves.
የአይሲልን የገቢ ምንጭ የማያንሰራራ ሁኔታ አጥቅተናል። በብዙ ሚሊዮን ዶላሮች የሚገመት የነዳጅና የጥሬ ገንዘብ ካዝናውም እንዳልነበረ ሆኗል። ባጭር አነጋገርም የአይሲል የጀርባ አጥንት ተሰብሯል። መሸሸጊያዎቹ ሁሉ ተወስደዋል። በሁለት ዓመት ጊዜ ውስጥ ነው ይህን ሁሉ በ10 ቢሊዮን ወጪ ያጠናቀቀ ነው።
ይህን ሁሉ ያከናወን ነው አሉ ኦባማ፣ ያለምንም ወከባ ወይም ሙስሊሞችን ከሽብርተኛነት ጋር ባለማያያዝ ነው። ሽብርተኛነትን ለመዋጋት ያለው አዋጪ የረጅም ጊዜ ስትራቴጂ ልማት መሆኑንም ፕሬዝዳንት ኦባማ አመልክተዋል።
This is how we prevent conflicts from starting in the first place. This is how we can ensure that
በመጀመሪያ ደረጃ ውዝግብ እንዳይቀሰቀስ ማድረግ የሚቻለው በእንዲህ ያለ ሁኔታ ነው። ከውጊያ በኋላ ድሉ ዘላቂ መሆኑን የምናረጋግጠውም በዚህ ሁኔታ ነው። ሰዎች ያክራሪዎች ሰለባ ከመሆን የሚድኑትም በዚህ ዘዴ ነው። ምክንያቱም ህፃናት ትምህርት ቤት በመሄድ ራሳቸውን ያውቃሉ፣ ወላጆችም ልጆቻቸውን መመገብ ይቻላቸዋል።
ፕሬዝዳንቱ በዚህ ንግግራቸው በኮንግረሱ ማለትም በምክር ቤቱ አባላት ላይም ሂሰንዝረዋል። በስልጣን ዘመናቸው ወቅት የጓንታናሞ ቤይ እስር ቤትን ለመዝጋት የገቡትን ቃል ተግባራዊ ለማድረግ እንዳላስቻሏቸውና መሰናክልም እንደፈጠሩባቸው ገልጠዋል። እርግጥ የእስረኛው ቁጥር መቀነሱን ኦባማ መናገራቸው አልቀረም።
We can get these terrorists and stay true to who we are. And in fact our success in dealing with
these ሽብርተኞች ቁጥጥር ስር በመዋል ማንነታችንን እናሳያቸዋለን። እርግጥ ነው የጓንታናሞ ቤይ እስር ቤትን የመዝጋት እቅዳችን ጊዜ ያለፈ መሆኑ አያጠያይቅም።
የስልጣን ዘመናቸውን በማጠናቀቅ ላይ ያሉት የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ዩናይትድ ስቴትስ ሰራዊት የአገሪቱን ህገ መንግስትና ነጻነት በማስከበር በማስጠበቅ ረገድ ያደረገውን አስተዋጽኦ አመስግነዋል።
ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። የተከበራችሁ አድማጮች ዝግጅቶቻችንን ከዌብሳይታችን amharic.voanews.com ማግኘት ትችላላችሁ። እንዲሁም በፌስቡክ እና በትዊተርም @voaamharic ብላችሁ ተከታተሉን፣ አስተያየቶቻችሁን ስጡ፣ ተሳተፉ። አሁን ከምሽቱ 3:32 ሆኗል አዲስ አበባ ላይ። ዋሽንግተን ዲሲ እና አካባቢዋ ደግሞ ረቡዕ ህዳር 28 2009 ዓመተ ምህረት ከቀኑ 7:32 ነው። እንድናስተናግዳችሁ
ሰለሞን ክፍሌና
እኔም ሰለሞን አባተንን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
ቪኦኤ በሎኒ ከካናዳ። ስለ ዶክተር መራራ መታሰር ብዙ እየተባለ ነው፣ ብዙ ጫጫታ ተሰማ ነው። ዶክተር መራራ እኮ አንድ ተራ ዜጋ ናቸው። እዚህ እየመጡ እዚህ አሜሪካ ኖርዝ አሜሪካ ማለት ነው፣ አንድ ኮሊንግ ፍሮም ካናዳ፣ እዚህ እየመጡ ስብሰባ አድርገው ተመካክረው መመሪያ ተቀብለው የሄዱ የነበሩ ሰው ናቸው። መንግስት ለፖለቲካ ትርፍ ብሎ ነው እንጂ ቀን ብሎ ማሰር ነበረበት። ስለዚህ መታሰር አለባቸው።
ሰላም ጤና ይስጥልኝ ቪኦኤ። ሰላም ጤና ይስጥልኝ ኢትዮጵያውያን ወገኖቼ። ኢትዮጵያ ላይ ያለው አምባገነኑ መንግስት፣ ታዋቂው የኢትዮጵያ የፖለቲካ ድርጅት መሪና የፖለቲካ ሳይንስ ምሁር በፕሮፌሰር መረራ ጉዲና መታሰር የተሰማኝን ጥልቅ ሀዘን ለመግለጽና ያለኝንም ሀሳብ ለማጋራት። ፕሮፌሰር መረራ ጉዲና ለ25 ዓመት በኢትዮጵያ አዲስ አበባ ዩኒቨርሲቲ ለረዥም ዓመታት ባስተማረበት ከስራ አፈናቅላችሁ ለ1 ዓመት ያህል ያደመመዝ በነጻ አሰርታችሁ ከዛም ይባስ ብላችሁ ከሚኖርበት ቤት አፈናቅላችሁ አዋርዳችሁ ሰርባችሁ አንቋሻችሁ ከሀገር እንዲወጣ ገፍታችሁ ወንድማችን መረራ ጉዲና አገሩንና ህዝቡን ስለሚወድ ከሀገሩ ሳይወጣ ተመልሶ ወደ ሀገሩ ቢመለስ በጣም አሳፋሪና ጸያፍ ስራ ሰራችሁ። በጣም ያሳዝናል። አስቡበት። መሀላችሁ ሽማግሌ ካለ መካሪ ፈልጉ። መካሪ ያስፈልጋችኋል። የኢትዮጵያን ህዝብ አስራችሁ ገላችሁ የምትጨርሱ እንዳይመስላችሁ። እግዚአብሔር ይፋረዳል። አመሰግናለሁ።
ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪ የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። የዜናና የትንታኔ መጽሔት አስተያየቶቻችሁም የተስተናገዱበት ክፍለ ጊዜ ተጠናቋል። ተከታዩ ዝግጅት ዲሞክራሲ በተግባር
Thank you. ተመራጩ ፕሬዚዳንት ዶናልድ ትራምፕ ስራቸውን በቅርቡ በይፋ ሲጀምሩ ከዋይት ሃውስ ማለት ነው ቅድሚያ የሚሰጧቸው ተግባራት ዩናይትድ ስቴትስ በአፍሪካ ላይ ስትከተለው የቆየችው ፖሊሲ ሊቀየር እንደሚችል የፖለቲካ ተንታኞች እየገመቱ ነው። በሌላ በኩል ቀጣዩ የዩናይትድ ስቴትስ ከፍተኛ ዲፕሎማት በሀገር ውስጥና በውጭ ግዙፍ ፈተናዎች ተጠብቃቸዋል ተብሎ ይታመናል። የውጭ ጉዳይ ሚኒስትሩን ለማለት ነው። ከዋና ዋና ፈተናዎቹ መካከልም የመካከለኛው ምስራቅ፣ የሩሲያና የቻይና ጉዳዮች ይጠቀሳሉ። ሪፖርተሮቻችን ማርያማ ዲያሎና ናይክ ቻንግ ያጠናቀሯቸው ዘገባዎች አሉ። ሰለሞን ክፍሌ ለምሽቱ ዲሞክራሲ በተግባር ፕሮግራሙ ይዞታል።
ተመራጩ ፕሬዝደንት ዶናልድ ትራምፕ በመጪው ጥር ስልጣን ተረክበው ሥራ ለመጀመር እየተዘጋጁ ሲሆን በዋሽንግተንና ከዋሽንግተን ውጭ ያሉ ተንታኞች በአዲሱ መሪ ስር የዩናይትድ ስቴትስና አፍሪካ ግንኙነት ምን ሊሆን እንደሚችል እየመዘኑ ነው። ዶናልድ ትራምፕ እንደሚታወሰው በምርጫ ዘመቻቸው ወቅት ቅድሚያ ሊሰጣቸው የሚገቡ የዩናይትድ ስቴትስ የውጭ ፖሊሲዎችን እንደሚቀይሩና የሽርክናውን መልክ እንደገና በአዲስ እንደሚቀርጹት ቃል ገብተዋል። በዚሁ መሠረት ይመስላል ባሳለፍነው ወር ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚደንት ሆነው የመመረጣቸውን ዜና ማለዳ ሲነቁ የሰሙ አፍሪካውያን ቅይጥ ስሜት ያደረባቸው። ፋጢማ ሳዲኪ ሞሮኮ በሚገኘው በሲዲ ሞሐመድ ቤን አብደላ ዩኒቨርሲቲ የቋንቋና የጾታ ጥናቶች መምህርት ናቸው። ቅይጥ ሲሉ የገለጹትን በአፍሪካውያኑ ላይ ያደረ አስተያየት ያስረዳሉ።
Populist parties did not hide their joy and democratic parties
በአፍሪካ በህዝብ የሚወከሉ ፓርቲዎች የተደሰቱ መሆናቸውን አልሸሸጉም። ዲሞክራሲያዊ ፓርቲዎች በአንጻሩ ደግሞ የደነገጡ መሆናቸውን አልደበቁም። እኔ ግን ከነርሱ ቅጽበታዊ ስሜት ባሻገር በአጠቃላይ ህዝቡ ዘንድ ሁለት ነገሮች ተከስተዋል ላለው እነርሱም በሁኔታው የተገረሙና ስጋት ያደረባቸው ተብሎ ሊለዩ ይችላሉ።
በደቡብ አፍሪካ የብራንተስት ፋውንዴሽን ምክትል ዳይሬክተር ቴረንስ ማክናሚ ደግሞ ሁኔታውን እንዲህ ገልጹታል።
The gut instinct of most Africans, and I accept that I'm generalizing here, is that President-elect Trump is not only oblivious and ignorant of African issues.
በብዙ አፍሪካውያን እምነት የዩናይትድ ስቴትስ ተመራጭ ፕሬዝዳንት ዶናልድ ትራምፕ በምርጫ ዘመቻቸው ወቅት ፈጽሞ ስለ አፍሪካ ጉዳዮች አለማንሳታቸው በራሱ የአህጉሪቱን ጉዳዮች ይዘነጉና የማውቁ ያደርጋቸዋል። ስለሆነም በፕሬዝዳንትነት ቅድሚያ ከሚሰጧቸው ተግባራት የአፍሪካው ቦታ አነስተኛ ይሆናል የሚል አጠቃላይ ግምት አለኝ።
ተረንስ ማክናሚ አክለውም ወደፊት በትራምፕ አስተዳደር ውስጥ የሚገቡ ቁልፍ ባለሥልጣናት እስኪለዩ ድረስም እነዚህ ሁሉ ነገሮች ለአፍሪካ ምን ትርጉም ሊኖራቸው እንደሚችል ብዙ ክርክሮች አልተካሄዱም ይላሉ።
But I think that until the new president's team is finalized, that is, who the Secretary of State will be, the head of USAID, trade...
እንደሚመስለኝ አዲሱ የፕሬዝዳንቱ ካቢኔ ተሟልቶ እስከሚገኝ ድረስ ማለትም የውጭ ጉዳይ ሚኒስትሩ ማንነት እስኪታወቅ፣ USAID-ን የሚመራው ባለሥልጣን እስኪለይ፣ እንዲሁም የንግድ ተወካይ ሰው እስኪሾም፣ አፍሪካ በመሠረቱ ተመራጩ ፕሬዝዳንት በዘመቻቸው ወቅት የተናገሯቸውንና የሰጧቸውን አስተያየቶች ከመጠበቅ የተሻለ አማራጭ የላትም።
የሞሮኮው ፕሮፌሰር ፋቲማ ሳዲኪ እንደሚሉት ደግሞ ዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት የተናገሯቸውና የሰጧቸው አንዳንዶች አስተያየቶች በአፍሪካውያኑ ዘንድ ጥሩ አቀባበል አልተደረገላቸውም።
His attacks on Muslims is reacted to very negatively here and generally it is
በሙስሊሞች ላይ ያደረሷቸው የቃላት ጥቃቶች አፍሪካ ውስጥ አሉታዊ ስሜቶችን ነው ያሳደረው። በአጠቃላይ አህጉሪቱ ውስጥ ለሚንቀሳቀሱ አሸባሪ ቡድኖች እንደ ፕሮፖጋንዳ መሳሪያ ይጠቀሙበታል ተብሎ ነው የታሰበው።
ለብዙ አፍሪካውያን መጻዊው የአህጉሪቱ መጣኔ ሀብት ጉዳይም ትልቁ ስጋት ሆኗል ሲሉ ያክላሉ ፋጢማ ሳዲኪ።
If Trump's campaign ideas are put into practice, the situation will worsen, especially that we hear a lot about
Trump በምርጫ ዘመቻቸው ወቅት ያቀረቧቸው ሐሳቦች ተግባራዊ እንዲሆኑ ከተደረገ ሁኔታዎች ይባባሳሉ። በተለይ ተመራጩ ፕሬዝዳንት ከዚህ ቀደም የተደረሱ የንግድ ስምምነቶችን እንደሚሰርዙና ለውጭ ሀገሮች የሚሰጡ እርዳታዎችን እንደሚያቆሙ መናገራቸውን በአብዛኛው ስንሰማ በጣም ያሰጋል።
ለብዙ አፍሪካውያን ሌላውና ትልቁ ስጋት ደግሞ ሚስተር ትራምፕ በወቅቱ ፕሬዝደንት ባራክ ኦባማ ተነድፈው ሥራ ላይ የዋሉ እንደ ፓወር አፍሪካና ያሊን የመሳሰሉ ወጣት የአፍሪካ መሪዎችን ለማፍለቅ የተነደፉ ፕሮግራሞች ሊሰረዙ የመቻላቸው ሁኔታ ነው። የአሜሪካ ዩኒቨርሲቲ ፕሮፌሰር ኳኩ ኑዋማ ግን ይህ ሁኔታ ሊፈጠር መቻሉን ይጠራጠራሉ።
Trump is going to have to keep a lot of these policies. It's hard to cut policies once they've already
Trump ከነዚህ ፖሊሲዎች አብዛኛዎቹን መጠበቅ ይኖርባቸዋል። ፖሊሲዎች አንዴ ተግባራዊ ከሆኑና በጀት ተይዞላቸው መንቀሳቀስ ከጀመሩ በኋላ መቋረጡ በጣም አስቸጋሪ ነው።
አፍሪካን በተመለከተ ሽብርተኝነት፣ የጸጥታ ጥበቃ፣ ጤናና የአየር ንብረት ለውጥ የተመረጡ ፕሬዝዳንት ቀዳሚ አጀንዳዎች እንደሚሆኑ ፕሮፌሰር ኑዋማና ሌሎች የፖለቲካ ጠበብት ጨምረው ያስረዳሉ። ይበንዲህ እንዳለ ለዩናይትድ ስቴትስ በውጭ ጉዳይ ሚኒስትርነት የሚሰየሙት አዲሱ ከፍተኛ ዲፕሎማት በሀገር ውስጥና በውጭ ግዙፍ ፈተናዎች እንደሚጠብቋቸው ይታመናል። በመካከለኛው ምስራቅ ሁከትና ሰብአዊ ቀውሱ ከዕለት ዕለት እያደገ መምጣቱና የሩሲያና ቻይናም የበላይነትን ለማረጋገጥ የሚያሳዩአቸው እንቅስቃሴዎች በዋናነት ተጠቃሾች ናቸው። ለዚህም ነው ቀጣዩ የዩናይትድ ስቴትስ ውጭ ጉዳይ ባለስልጣን በዓለም ዙሪያ ብዙ ፈተናዎች ይጠብቋቸዋል ተብሎ የታመነው። ዲሞክራቱ ሴናተር ቤን ካርዲን ስለዚህ ሲናገሩ አዲሱ ከፍተኛ የዩናይትድ ስቴትስ ዲፕሎማት አሜሪካ በዓለም የመሪነቱን ሚና መያዝና መቆየት እንዳለባት ያስረዳሉ።
I think the Secretary of State needs to be global, needs to be concerned about all parts of the world.
የውጭ ጉዳይ ሚኒስትሩ እንደሚመስለኝ ምልከታው በዓለም አንዱ ክፍል ላይ ሳይሆን በሁሉም ላይ መሆን ይኖርበታል። ሀገሮች የተለያዩ ፈተናዎች እንዳሏቸው መረዳት አለበት። ለአሜሪካ እሴቶች መጠበቅ መስራት ይጠበቅበታል። እነዚህ እሴቶች ደግሞ የኛ ብቻ ሳይሆኑ የሁሉም ናቸው። መልካም አስተዳደር፣ ጸረ ሙስና፣ ለሰብአዊ መብቶች መከበር እገዛ ማድረግ ሁሉም የዓለም ሀገሮች የሚፈልጉት ነው። የኛ ብቻ አይደለም።
አዲሱ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ለሀገር ውስጥ ጉዳዮችም ትኩረት ሊሰጥ ይገባል የሚሉት ደግሞ የጆንስ ሆፕኪንስ ዩኒቨርሲቲው ቻርልስ ስቲቨንሰን ናቸው።
The Secretary of State is always doing something at the direction of the President. So
ውጭ ጉዳይ ሚኒስትሩ ሁሉ ጊዜ የሚሰራው የፕሬዝዳንቱን መመሪያዎች ተከትሎ ነው። ስለዚህ በሕጉም አንጻር ሆነ በተለምዶ ውጭ ጉዳይ ሚኒስትር የፕሬዝዳንቱ ልዑክ እንጂ በራሱ ገለልተኛና ነጻ ሆኖ የሚሰራ ባለስልጣን አይደለም።
በዩናይትድ ስቴትስ ከፍተኛ የውጭ ፖሊሲ ክለሳ ይደረጋል ተብሎ ነው በአሁን ወቅት የሚጠበቀው። አንዳንድ የአካባቢው ምሁራን ለምሳሌ ከተንኳሿ ሰሜን ኮሪያ የሚቃጣን ዛቻና ማስፈራሪያ በተመለከተ የተለየ አቀራረብ እንደሚያስፈልግ ሐሳብ ያቀርባሉ። ሃሪ ካዚያሪስ በዩናይትድ ስቴትስ የብሔራዊ ፍላጎቶች ባለሙያ ናቸው።
It might be worth exploring some back channel communications with the DPRK to see sort of
ከሰሜን ኮሪያ ጋር ምናልባትም ፊት ለፊትም ባይሆን በጀርባ ሊደረግ የሚችል የግንኙነት መንገድ ካለ ማወቁ ጥሩ ነው። በምን ሁኔታ ላይ እንደሚገኙ፣ የትኩሳታቸው መጠን ምን ደረጃ ላይ እንዳለ፣ ቢያንስ ንግግር ለማስጀመር ስለሚቻልበት ሁኔታ ዘዴ መፈጠር አለበት። ምክንያቱም ባለም አቀፍ ግንኙነቶች ችግር ዙሪያ በተለይ በባላንጣነት ከሚፈርጁ ሀገሮች ጋር ለመስራት መሞከር በጣም አስቸጋሪ ስለሚሆን ነው።
ተመራጩ ፕሬዝዳንት ዶናልድ ትራምፕ ቃል የገቡት አሜሪካን ለማስቀደም ቢሆን የሚላሉ የፖለቲካ ተንታኞች ቀጣዩ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ለዋሽንግተን ሸሪኮች ያለንን ቁርጠኝነት ሊያረጋግጡላቸው ይገባል።
ተከታዩ ዝግጅት ሴቶችና ቤተሰብ ነው። የተባበሩት መንግስታት ድርጅትና ሌሎችም ቡድኖች በአውሮፓ የዘመን አቆጣጠር ከትናንት በስቲያ ህዳር 26 አንስቶ እስከ መጪው ታህሳስ 10 ባሉት ቀናት በሴቶች ላይ የሚፈጸም ጥቃት ይብቃ የሚለውን ጥሪ አጉልተው ማሰሚያ አድርገውታል። ሴቶችና ልጃገረዶችን ከጥቃት የሚጠብቁ ዓለም አቀፍና ብሔራዊ ሕግጋትን እያስተዋወቁም ናቸው። ጾታን መሰረት ያደረጉ ጥቃቶችን ለማስቆም የሚካሄዱ ማህበረሰባዊ ጥረቶችንም እየደገፉ ይገኛሉ። ባልደረባችን ቢል ኢግል የተባበሩት መንግስታት ድርጅት የሴቶች ጉዳይ ቢሮ የሴቶች ጉዳይ ቢሮ ምስራቅ አፍሪካ ውስጥ የሚያካሂዳቸውን ጥረቶች ቃኝቶ የሚከተለውን ዘግቧል። ቆንጅታየ ለሴቶችና ቤተሰብ ክፍለ ጊዜ አሰናድተዋለች።
ሴቶች በተለያዩ መንገዶች ነው ጥቃት የሚደርስባቸው። ማስፈራራት፣ ማዋከብ፣ በጦርነት ወቅት ሴቶችን መድፈርን በመሳሪያነት መጠቀም ወዘተ። በቤት ውስጥ የሚፈጸሙ ጥቃቶች ደግሞ ከሁሉም በሰፊው የሚደርሱት ናቸው። ለዚህም አሃዛዊ መረጃዎች ይጠቀሳሉ። ሲሞን ኤሊስ ኦሊቹዋ ኦሊኒያ የተባበሩት መንግስታት የሴቶች ክፍል የምስራቅና የደቡባዊ አፍሪካ ምክትል ስራ አስኪያጅ ናቸው። አፍሪካ ልማት ባንክ ያወጣው አሃዝ እንደሚናገረው አሉ፣ ከሰሃራ በታች ባሉ የአፍሪካ ሀገሮች ከሚኖሩ ሴቶች 37 ከመቶ በባል ወይም በፍቅር ጓደኛ ጥቃት ይደርስባቸዋል። በአንዳንድ ጥናቶችን መሰረት ይላሉ አክለው፣ በማህበረሰቦች ውስጥ ሚስት ካልተመታች ምኑን ሚስት ሆነችው በሚል ጥቃቱን ከጥቃት የማይቆጥሩት አሉ። የተወሰኑ ሴቶችም አሉባቸው፣ በፍቅር ብዛት ነው ቀንቶ ነው የሚሉ። ዩኤን ዊመን የተባበሩት መንግስታት ድርጅቱ የሴቶች ክፍልና አጋር አካላት ታዲያ የቤት ውስጥ ጥቃት ሴትን መደብደብ ምን አለበት አታካብዱ እንጂ የሚባል ደንብ ወይም ትክክለኛ ተግባር አይደለም፣ በትዕግስት ሊታይም አይገባም በማለት ማህበረሰቦችን ለማሳመን ጥረታቸውን ቀጥለዋል። ኦሊቹዋ ኦሊኒያ በጉዳዩ ዙሪያ በሴቶች ዘንድ ያለውን አስተያየት ለመመልከት ጊኒና ማሊ ላይ የዓለም ባንክ ያካሄደውን ጥናት ላብነት ይጠቅሱታል።
በሪፖርቱ መሰረት 75 ከመቶ ሚስት ብትመታ ምን አለበት በማለት ይቀበሉታል። የኖረ የማህበራዊ ኑሮ ደንብ ነዋ ተብሎ ነው የሚታየው። ባል ሚስቱን ካልደበደበ ትዳሩስ ምን ትዳር ይሆናል በሚል የትዳር ማጠንከሪያ መንገድ አድርገው የሚያዩት አንዳንድ ሴቶችም አሉ። የመታኝስ እንደሆን ታዲያ ቢወደኝ ነው በማለት
ባል ሚስቱን ከሚደበድብባቸው ሰበቦች ምክንያት ምንድን ነው ምግቡን የምታቃጥዩ? ልጆቹንስ የማትሰበስቢው? ስናገር መልስ መስጠት መጣ? እዚያ ላይ ደረሽ? ማን ፈቅዶልሽ ነው? የትስ ነው የሄድሽው? የሚሉት ይገኙባቸዋል። ሞቅ ብሎት ገብቶ ምንድን ነው የምታፈጭብኝም ብሎ መማታትም ሊኖር ይችላል። ቤት ይቅጠረው። ታዲያ በቤት ውስጥ በሴቶች ላይ የሚፈጸመው ጥቃት መዘዙ አካላዊና ስነ ልቡናዊ ብቻ አይደለም፣ ምጣኔ ሀብታዊም ጭምር ነው። የምስራቅና የደቡባዊ አፍሪቃ የመንግስታቱ ድርጅት የሴቶች ጉዳይ ባለስልጣኗ እንዲህ ሲሉ ያስረዳሉ።
So you're taking productive people out of the economy, you're building on the cost of
መዘዙ ሴቷ ከደረሰባት ጥቃት እስክታገግም ከአምራችነት መገለሏ ብቻ አይደለም። ከጥቃቱ በኋላ በክስ መንገድ ከሄደች ወጪ ይጠብቃታል። ከምርት ዘርፍ መገለሉ፣ በጤና ዘርፍ፣ በምክር አገልግሎትም ጭምር በፍትህ ዘርፉም ወጪ ይኖረዋል።
የአፍሪካ ልማት ባንክ ያጠናቀረውን ሪፖርት ታንዛኒያ ውስጥ የጥቃት ሰለባ የሆኑ ሴቶች ገበያቸው ጥቃቱ ከማይፈጸምባቸው ሴቶች ጋር ሲነጻጸር ከ30 እስከ 40 ከመቶ እንደሚያንስ ኦሊቹዋ ኦሊኒያ ይናገራሉ። በሴቶች ላይ የሚፈጸመው ጥቃት በቤት ውስጥ ብቻ የተወሰነ አለመሆኑንም የተባበሩት መንግስታት ድርጅቷ ባለስልጣን አክለው አስታውቀዋል። በኮት ዲቮር፣ ኬንያ፣ ዩጋንዳ፣ ናይጄሪያ እና ዚምባብዌ በምርጫዎች ወቅት ጠንከር ያሉና ተስፋ ያላቸው ሴት ተፎካካሪዎች ብቅ ሲሉ የማስፈራራት ዘመቻ ተፈጽሞባቸዋል ብለዋል።
But yes, it is common that this has happened where you have a female standing for position and they are
ሴቶች ለስልጣን ቦታ ሲወዳደሩ በማዋከብ ወይም አስገድዶ በመድፈር ያሽማቀቋቸዋል። ሴቶች በርትተው እንዳይገፉ በተለያየ መንገድ ተስፋ እንዲቆርጡና እንዲተውት ማድረግ የተለመደ ነው። ይህ ደግሞ በመራጮችም ላይ ይፈጸማል።
የተባበሩት መንግስታት ድርጅት የሴቶች ክፍል ድርጊቱን ለማስቆም በምርጫ ወቅት እንዲህ አይነት ተግባራት ሲደርሱ ማህበረሰቦች የሚያስታውቁባቸው የመገናኛ መስመሮች እንዲቋቋሙ ከመንግስታትና ከሲቪል ማህበረሰቦች ጋር እየሰራ መሆኑን ባለስልጣኗ አመልክተዋል።
whereby they're able to immediately call through and report
ፈጥነው ስለተፈጠረው ጉዳይ ማስታወቅ እንዲችሉ ነው። ለምርጫ ባለስልጣናቱና ለተሟጋቾች ፈጥነው የሚያስታውቁበት የስልክ መስመር ይኖራቸዋል ማለት ነው። እኛም ሪፖርቶችን የምንቀበልባቸው ማዕከሎች ስለምናመቻች ፈጥኖ ወደ አካባቢው የፖሊስም ይሁን የሲቪክ ማህበረሰብ ድጋፍ መላክ ያስችለናል።
ይህ አሰራር በአህጉሪቱ ዙሪያ በብዙ ሀገሮች እየተስፋፋና ደህና ስኬትም እያገኘ ነው።
የመንግስታቱ ድርጅት ሴቶችን ከጥቃት ለመከላከልና እኩልነታቸውን ለማስከበር የሚያካሂዳቸውን ጥረቶች በማገዝ ከመስራቱን በተጨማሪ መንግስታት የሴቶችን መብቶች የሚያስከብሩ ህግጋትና ፖሊሲዎችን እንዲቀርጹ ይረዳል። ከአካባቢ ባለስልጣናትና ከማህበረሰብ መሪዎች ጋርም ተባብሮ ይሰራል ብለዋል ኦሉቺዋ ኦሉኒያ። የተባበሩት መንግስታት ድርጅት የሴቶች ክፍል ኢትዮጵያና ደቡብ አፍሪካን ጨምሮ በበርካታ ሀገራት የጥቃት ሰለባ ለሆኑ ሴቶች ደህንነታቸው ተጠብቆ የህክምናና የህግ አገልግሎት የሚያገኙባቸው ማረፊያዎችን እንዳሰናዳም ተናግረዋል ባለስልጣኗ። የተባበሩት መንግስታት ድርጅቱ ቢሮ ሴቶችን ከጥቃት ለመጠበቅ ሌሎችንም ጎጂ ባህላዊ ልማዶችን ለማስቀረት ከወንዶችና ከማህበረሰብ መሪዎች ጋር ይሰራል። ግርዛትና ያለዕድሜ መዳር በዚህ ረገድ ይጠቀሳሉ። በኢትዮጵያ ምስራቅ ጎጃም ዞን የኦርቶዶክስ ተዋህዶ ቤተ ክርስቲያን ጳጳስ አቡነ ማርቆስ ያለዕድሜ መዳር እንዲገታና ሌሎችም ጾታዊ ጥቃቶችን ለመከላከል መጠነ ሰፊ ጥረት እንዳደረጉ ይናገራል። እኒህ የሃይማኖት አባት በመንግስታቱ ድርጅት የሴቶች ቢሮ ድጋፍ ከ300 በላይ የሃይማኖት መሪዎችን፣ አንዳንዶቹ በተሳሳተ መንገድ በሃይማኖታዊ ግዴታነት የሚሳበቡ ጎጂ ልማዶችና ያድሎ ተግባራትን ለማስቀረት እንዲሰሩ ስልጠና ሰጥተዋል። ከጥቂት ወራት በፊት ከተሰጠው ስልጠናና ትምህርት ወዲህ በጎዛምንና በሲናና ወረዳዎች 405 ሴቶች ልጆችን ያለዕድሜ እንዳይዳሩ ለመከላከል መቻላቸውን የመንግስታቱ ድርጅት ቢሮ አመልክቷል።
ከአሜሪካ ድምፅ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላልፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። የተከበራችሁ አድማጮች፣ ተከታዩ ዘገባ በተባበሩት መንግስታት አመራር ሽግግር ላይ ያተኩራል።
የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በያዝነው የአውሮፓውያኑ ታህሳስ ወር መገባደጃ ላይ ላለፉት 10 ዓመታት የመሩትን ዓለም አቀፍ ተቋም ለተተኪያቸው ያስረክባሉ። ባንኪሙን ከአሜሪካ ድምጿ የመንግስታቱ ድርጅት ጽህፈት ቤት ዘጋቢ ማርግሬት በሽር ጋር ባደረጉት ቆይታ የአመራር ዘመናቸውን መለስ ብለው ይቃኛሉ። ለዝርዝሩ አሉላ ከበደ።
ግጭቶችን ለመከላከልና በተከሰቱበትም ማብቂያ ያገኙ ዘንድ የልማት ጥረቶችን ለማጎልበት እንዲሁም የአየር ንብረት ለውጥ የሚያስከትለውን ጣጣ ለመቀነስ በሚወጠኑ ጅምሮች ሳቢያ ዓለምን ዞረዋል። በጉዟቸውም ከበርካታ አገሮች መሪዎች ጋር ተገናኝተው በተለያዩ ጉዳዮች ላይ ትኩረት ያደረጉትን ያህል ከቀያቸው ተፈናቅለው ለመሰደድ የተገደዱ ብዙዎችንና እንዲሁም በከፉ የተፈጥሮ አደጋዎች ሳቢያ ለውድመት የተጋለጡ ወገኖችን ባሉበት ጎብኝተዋል። በአመራር ዘመናቸው የሰሩትን ወይም ያልሰሩትን፣ ትተውት ስለሚሄዱት ቅርስ ብይን የሚሰጡት የታሪክ አዋቂዎች መሆናቸውን ያስታወሱት ባን ከክንውኖቻቸው ሁሉ የላቀ ስፍራ የሚሰጡት ግን ረሃብን ከምድረ ገጽ ለማጥፋት ለታለመው ለባለ 17 ነጥቡ የዘላቂ ልማት ገናና ዕቅድ መሆኑን ይናገራሉ።
በ2030 ዓመተ ምህረት የዓለም ሕዝብ የተሻለ ኑሮ፣ ጤናና ብልጽግና የተጎናጸፈ እንደሚሆን፣ ዓለማችንም የተሻለ ሰላም እንደሚኖራት እምነቴ ነው። ይህ ነው ተስፋዬ።
የዘመኑ አቆጣጠር እንደ አውሮፓውያን ነው። ባናክለውም በቅርቡ ተግባራዊ የሆነው በአየር ንብረት ለውጥ ላይ ያተኮረው የፓሪሱ ስምምነት አንዱ መልካም ስሜት የሚያሳድርባቸው ክንውን መሆኑን ይናገራሉ።
ብዙ የፖለቲካ ፈቃደኝነትና ስራ፣ ጠንካራ መሰረት ያለው ትብብር ግንባታና ብሎም መንግስታዊ ኃላፊነት ላይ ያሉ የንግድና የሲቪል ማህበረሰቦች መሪዎች ጭምር በጉዳዩ ላይ ያላቸውን ግንዛቤ ከፍ የማድረግ ብርቱ ጥረት የጠየቀ ነው።
ባን በዓለም ዙሪያ የሞት ቅጣት እንዲያቆም፣ የሴቶችን መብት ጥበቃ ለማረጋገጥና ለማሻሻል እንዲሁም ብጥብጦችን ለመዋጋት የመንግስታቱ ድርጅት ባደረጋቸው ጥረቶች ይወደሳሉ። የተመሳሳይ ጾታ ፍቅር አወዳሾች ላይ ይፈጸም የነበረውን የመገለል ጥቃት ለማስቆም በተደረገ ጥረት እንደሚሞገሱ ጭምር የገለጸችው የአሜሪካ ድምጿ ማርጋሬት በሽር ፍጻሜ ያላገኙ እቅዶቻቸው ዝርዝር ግን ረዥም መሆኑን ያስታወሱበትን በዘገባዋ ያሰምታለች።
When it comes to continuing crisis in በሶሪያ ማብቂያ ያልተበጀለት ሰብአዊ ቀውስ፣ ደቡብ ሱዳን፣ የመንና ማዕከላዊ አፍሪካ ሪፐብሊክ እንዲሁም ሌሎች አካባቢዎች ለተጎጂው ሕዝብ ያለንን የዓላማ አንድነትና ኅብረት ማሳየት አለብን። ብዙ ጊዜ ግን አንዳንድ መሪዎች ለሌሎች ሐሳቢነት በማጣት ዝንባላቸው ያደረብኝን ድንጋጤና ሐዘን መደበቅ አልችልም።
የደቡብ ኮሪያ ተወላጁ ባን ሰሜን ኮሪያ በተደጋጋሚ በምታደርገው የኒውክሌርና የቦሊስቲክ ሚሳይሎች የሙከራ ውንጨፋዎች ሳቢያ እየናረ በመጣው የኮሪያ ሰላጤ ውጥረት ቀልባቸው እንደተያዘ ነው። ባለፈው ዓመት ሰሜን ኮሪያን ለመጎብኘት ይዘውት የነበረው የጉዞ ዕቅድ በመጨረሻው ደቂቃ ፒዮንግ ያንግ በመሰረዟ ተስተጓጎለ። የጉዞው መሰረዝ የአንድ ወገን ውሳኔ ነበር ያሉት ባን፣ በቅድሚያም በኮሪያ ሰላጤ የነገሰውን ውጥረት ለማርገብና በሁለቱ ኮሪያዎች መካከል መቀራረብ እንዲለመልም የተቻለኝን ጥረት ሁሉ ለማድረግ ሞክሬያለሁ ነው ያሉት። የባንን ቀጣይ ዕጣ ምንነት አስመልክቶ ግን በርካታ ግምቶች ተሰንዝረዋል። በ72 ዓመት ዕድሜያቸው ሙሉ ንቃትና ትኩስ ጉልበት የሚታይባቸው ናቸው። የተጋነነ የሚሰኘውን የሥራ ፍቅራቸውንም ይቀንሳሉ የሚል ግምት የለም። እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ.ም በሚካሄደው የደቡብ ኮሪያ ፕሬዚዳንታዊ ምርጫ ዋና ተፎካካሪ ሆነው ይቀርባሉ የሚለው ግምት ቆየት ያለ ቢሆንም መሪዋ በገዛ ፈቃዳቸው ሥልጣናቸው እንዲለቁ ያስገድዳቸው ይሆናል፣ ካልሆነ ግን በሕግ ከሥልጣን ይወገዳሉ የሚል እምነት ባሳደረውና ከቅርብ ወራት አንስቶ አገሪቱን ክፉኛ የናጠው የፖለቲካ ቀውስ የምርጫውን ጊዜ ቀድሞ ከተያዘለት በብዙ ያቀረበው ይመስላል። ይሁን እንጂ ኮሪያ መሠረታቸው የጸና ጠንካራ ዲሞክራሲያዊ ተቋማት አሏት፣ ስለሆነም ከቀውሱ ጠንክራ ትወጣለች ብዬ አምናለሁ የሚሉት ባን ስለ ፕሬዚዳንታዊ ምርጫ ግን ገዛ ምርጫና ውሳኔያቸውን ለጊዜው ክፍት አድርገው ለመቆየት መምረጣቸውን ነው የሚናገሩት። ወደ ሲቪል ሕይወቴ ስመለስ ያኔ ከኮሪያውያን ማኅበረሰብ መሪዎች ከወዳጆቼና ከቤተሰቤ ጋር የምነጋገርበት ርዕሰ ጉዳይ ይሆናል ነው ያሉት። ከዚያው ግን ሁሉም ግምታቸውን እንደ ቀጠሉ ማቆየት ይወሰኑ ይመስላል።
የአሜሪካ ድምፅ ራዲዮ ጣቢያ ነው የምትከታተሉት። ዕለቱን እናስታውስ። ኅዳር 28 1934 ዓ.ም ከዚህ ፈለቁ የማይባሉ በመቶዎች የሚቆጠሩ የወታደራዊቱ ጃፓን የጦር ጀቶች ፓሲፊክ ውቅያኖስ ውስጥ የሚገኘውን የዩናይትድ ስቴትስ የባሕር ኃይል መደብ ፐርል ሃርበርን ሰማይ ድንገት ከል አለበሱት። ዕለቱ በሐዋይ እንደምን የተዋበ ነበር፣ ዛሬም በሕይወት ያሉ እማኞች ያስታውሱታል። እዚያ በሚገኘው የአሜሪካ የባሕር ኃይል ጦር ላይ አስደንጋጭ ጥቃት ፈጸሙ ጃፓናውያኑ ጦረኞች። ዕለቱን ለዘለዓለም ሲታወስ የሚኖር ሲሉ የወቅቱ የዩናይትድ ስቴትስ ፕሬዚደንት ፍራንክሊን ዴላኖ ሩዝቬልት ጠርተውታል። እውነትም ያ የበዛ ሞትና የጥፋት ዕለት፣ የሂሮሽማና ነጋሳኪንም የአቶሚክ ቦምብ ጥቃት የደገሰ ዕለት በየዓመቱ በቀዘቀዘ ስሜት እየተዘከረ ይኖራል። በዚያች ቀን ጥቃት 2400 አሜሪካውያን ተገደሉ፣ ከሺህ በላይ ቆሰሉ፣ 18 የጦር መርከቦች ሰጠሙ። በመደቡ ላይ ከነበሩ 402 የጦር ጀቶች በጥቃቱ ማብቂያ ከእንግዲህ ለበረራ ብቁ ሆነው የተገኙት 55 ብቻ ነበሩ። እነሆ ያ ዕለት ዛሬ ልክ 75 ዓመቱን ደፈነ። ፕሬዚደንት ሩዝቬልት ያኔ ሀገራቸው የጦር አዋጅ እንድታስነግር የተወካዮች ምክር ቤታቸውን ጠየቁና ዩናይትድ ስቴትስ ወደ ሁለተኛው የዓለም ጦርነት ተጎትታ ገባች። እነሆም የፐርል ሃርበር ጠባሳ ሰንበርን እስከ ዛሬ በዓለማችን ፊት ላይ ተጋድሞ ይገኛል። ሕመሙም ዛሬም ይሰማል። የፕሮግራም ማሳሰቢያ ያለን አሁን
አዲስ የተሾሙት የኢትዮጵያ መንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ሚኒስትር ዶክተር ነገሪ ሌንጮ በኢትዮጵያ የወቅቱ ጉዳዮች ላይ ጥያቄዎቻቸውን ተቀብለው መልስ ይሰጣሉ። ዶክተር ነገሪ የፊታችን አርብ ለጥያቄው መልስ ፕሮግራም እንግዳ ናቸው። ጥያቄዎቻችሁን በ2022059942 የውስጥ መስመር 14 ደውሉልን። እንዲሁም በኢሜይል አድራሻችን ሆን አት ቪኦኤ ኒውስ ዶት ኮም ላኩልን፣ ወይም የስልክ ቁጥራችሁን በኢሜይል ከላካችሁልን እኛ ደውለን እናገኛችኋለን። ጥያቄዎቻችሁን እስከ ነገ ማታ አድርሱ። የጥያቄው መልስ
የተከበራችሁ አድማጮች፣ የምሽቱ ዝግጅታችን በዚሁ ተጠናቀቀ።
ያስተናገድናችሁ እኔ ሰለሞን ክፍሌና
እኔም ሰሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣
ደህና ደሩ።